ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥር 7 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ አንዳንዶቹ መልከጥፉን በስም ይደግፉ እንዲሉ ስማቸውን ቀይረው ተመዝግበው አሸናፊ መሆናቸው ከወዲሁ የተረጋገጠው ክረምቶነ በጋ የዘረኞች ምርጫ ትላንቶነ በነሐሴ ያው የተጨበረበረና በነሱ አሸናፊነት የሚጠናቀቅ ለመሆኑ ምንም ጥርጥር ሊኖር አይችልም። በህሊና አንጎላችን ላይ እንተኛ ካላልን በስተቀር ሐቁን እናቀዋለን። ከደተኛ ሲወሻክት ይታወቃል በሚል ርዕስ ከዝግጅት ክፍላችን እየቀረበ ሐተታ ነው። ከዜናው በማስከተል ይቀርባል። ከዚያም ወንጀለኛን መሸሸግ ንጹሃንን ማስወቀስ ነው በሚል ርዕስ ከዝግጅት ክፍላችን የቀረበ ጽሑፍ፣ በመጨረሻም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ ልሳን ዴሞክራሲያ የመታገል ግዳጅ አይዘሉት አማራጭ በሚል ርዕስ አቅርቦት የነበረውን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና። በአሜሪካ መዲና በዋሽንግተን ከሰኞ ጥር 4 ቀን ጀምሮ ሲካሄድ የነበረው የግብጽ የኢትዮጵያና የሱዳን የሶስትዮሽ ስብሰባ ረቡዕ ጥር 6 ቀን መጠናቀቁ ተገልጿል። በአሜሪካና በዓለም ባንክ ባለስልጣኖች አስተባባሪነት ሲካሄድ የነበረው ስብሰባ በስምምነት ተጠናቋል ቢባልም ገና ውይይትና ድርድር የሚያስፈልገው ጉዳይ እንዳለ የአሜሪካው የገንዘብ ጉዳይ መስሪያ ቤት በድረገጹ ካወጣው ረቂቅ ቅድመ ስምምነት ሰነድ ለማወቅ ተችሏል። ይፋ የተደረገው የቅድመ ስምምነት ሰነድ ተደራዳሪዎቹ በስድስት ነጥቦች ላይ የተግባቡ መሆናቸውን ይጠቅሳል። እነዚህም አንድ፣ የግድቡ የውሃ ሞላል የአባይ ወንዝን የውሃ መጠን ታሳቢ በማድረግና የታችኛው ተፋሰስ አገሮችን የውሃ ክምችት ፍላጎት ከግምት በማስገባት ተለዋዋጭ በሆነና በመተባበር መንፈስ ደረጃ በደረጃ በተለያዩ ዙሮች እንዲከናወን። ሁለት፣ ግድቡ ውሃ እንዲሞላ የሚደረገው በዋናነት በሐምሌና በነሐሴ ወር ውስጥ እንዲሆንና ሁኔታው ከፈቀደም በመስከረም ውስጥ እንዲሆን። 3. የመጀመሪያው ዙር የውሃ አሞላል ከባህር ወለል በላይ 595 ሜትር እንዲሆንና በመጀመሪያው ዙር የኤሌክትሪክ ማመንጨቱ ሥራ ወቅት ድርቅ ከሆነ የግብጽንና የሱዳንን ጉዳት ለመቀነስ ግድቡን ውሃ የመሙላት እንቅስቃሴ እንዲቀንስ ማድረግ። 4. የሚቀጥሉት የግድቡ የውሃ አሞላል ደረጃዎች ሶስቱ አገሮች ተወያይተው በሚስማሙበት ሁኔታ እንዲሆንና ይህም የአባይን ወንዝ የውሃ መጠን የኢትዮጵያን የኃይል ማመንጨት ፍላጎትና የግብጽና የሱዳን የውሃ መጠናቸውን ከግምት ማስገባትና በተለይም በድርቅ ወራት ማካካሻ የሚሆኑ ተግባራትን መፈጸምን የሚያካትት እንዲሆን። 5. በረጅም ጊዜ ውስጥ ግድቡ የሚኖረው እንቅስቃሴ የአባይን ወንዝ የውሃ መጠንና የተፋሰስ አገራትን ፍላጎት ለማካካስ የሚደረግ እንዲሆን። 6. በአገሮች መካከል የሚያስተባብሩ አካሎችን መፍጠርና ልዩነቶችና ለመስማማቶች ሲፈጠሩ ችግሮችን ለመፍታት የሚያስችሉ መንገዶችን ማመቻቸት የሚሉ ናቸው። በስምምነቱ ተቃሚ ውጤቶችና ትርጉም ያለው ምዕራፍ ተደርሶባቸዋል በማለት ባለስልጣኖች ቢናገሩም በተለይም የግድቡን ውሃ አሞላል አስመልክቶ ይኖራሉ ለተባሉት ለሁለተኛውና ከዚያ በኋላ ለሚኖሩት ደረጃዎች ገና ውይይትና ድርድር የሚያስፈልግ መሆኑን ጉዳዩን በቅርብ የሚከታተሉ ባለሙያዎች አሳስበዋል። ሐሙስ ጥር 7 ቀን በአዲስ አበባ የታክሲ ሾፌሮች አድማ መምታታቸው ታውቋል። የሥራ ማቆም አድማ የመጡት የተወሰኑ ታክሲዎች ቢሆኑም በከተማ የትራንስፖርት አገልግሎት ላይ ተጽዕኖ በማሳደሩ ነዋሪዎች ከቦታ ቦታ ለመዘዋወር ተቸግረው እንደነበር ማወቅ ተችሏል። ሹፌሮቹ አድማ ለመምታት የተገደዱበት ዋናው ምክንያት የትራፊክ ቅጣት ከመቶ እስከ 300 ብር በመጨመሩ ምክንያትና ተሳፋሪዎችን ቀበቶ እንዲያስሩ ለማስገደድ ባለመቻላቸው ምክንያት ነው ተብሏል። ተገቢ ጥናት ሳይደረግባቸው የተጀመሩ 16 ፕሮጀክቶች እንዲቋረጡ በመደረጋቸው ቀደም ብሎ የፕሮጀክቶቹ ወጪ ሆኖ የነበረው 246 ቢሊዮን ብር የከሰረ መሆኑ ተነገረ። ፕሮጀክቶቹ የተቋረጡት የተሟላ የጥናት ሰነድ የቅድመ ዝግጅትና የዲዛይን ጥናት ሳይደረግባቸው በመተግበራቸው ቢሆንም ከፍተኛ ወጪ ከተደረገባቸው በኋላ መቋረጣቸው ውሱን የሆነውን የሀገሪቱን ሀብት እንዲባክን ከማድረጉም በላይ ከፕሮጀክቶቹ ተጠቃሚ ሊሆኑ የሚችሉ የማህበረሰብ ክፍሎችንም የሚጎዳ መሆኑ ተነግሯል። ብዙውን ጊዜ ያለ ተገቢ ጥናትና አሰራር የሚከናወኑ ፕሮጀክቶች ለባለስልጣኖች ሙስና አመቺ የሚሆኑ ሲሆን በእነዚህ ፕሮጀክቶችም ላይ በርካታ ገንዘብ በሙስና እንደጠፋ ይገመታል። በተለያዩ ዩኒቨርሲቲዎች በተፈጠረ የሰላም እጦት ምክንያት ከ35000 ተማሪዎች በላይ ትምህርት ጥለው መውጣታቸውን የሳይንስና ከፍተኛ ትምህርት ሚኒስቴር ገልጿል። በ22 ዩኒቨርሲቲዎች ተፈጥሮ የነበረውን ችግር ለማጣራት የተዋቀረው ኮሚቴ ጉዳዩን አጣርቶ ባቀረበው ሪፖርት መሰረት በተለያዩ ዩኒቨርሲቲዎች ለነበሩ ግጭቶች በየአካባቢው ያሉ የፖለቲካ መሪዎች አስተዋጽኦ ከፍተኛ መሆኑ ተነግሯል። በተለይ ከብሔረተኛ የፖለቲካ አመራር አካላት የሚሰጡ መግለጫዎችና ከዩኒቨርሲቲ ቅጥር ግቢ ውጭ ተማሪዎችን ሰብስቦ ተልእኮ እንደሚሰጡና ተልእኮ የተቀበሉ ተማሪዎችም መማር የሚፈልጉ ተማሪዎች ላይ የስነ ልቦና፣ አካላዊ፣ የህይወትና የንብረት ጉዳት በማድረስ ግጭቶችን እንደሚያነሳሱ ተጠቁሟል። በሚዲያ የተጋነኑ የተዛቡ መረጃዎችን ማሰራጨትና እንዲሁም የዩኒቨርሲቲዎቹ አመራር አካላት ችግሮችን ውጫዊ በማድረግና ቸልተኝነት ማሳየት ተጨማሪ ምክንያቶች እንደሆኑ በዘገባው ተጠቅሷል። በየዩኒቨርሲቲዎቹ በቤተ ዘመድ የተሰባሰበ የሰራተኛ አደረጃጀትም ለችግሩ አንዱ ምንጭ እንደሆነ ተነግሯል። እስካሁን በ22 ዩኒቨርሲቲዎች ውስጥ በታየው የጸጥታ መደፍረስ ከ640 በላይ ተማሪዎች፣ 40 መምህራንና ከ240 በላይ የአስተዳደር ሰራተኞች ላይ የተለያዩ እርምጃዎች መወሰዱ ተገልጿል። በመጨረሻም የአንበጣ መንጋ ከሶማሌ ወደ ኢትዮጵያ በአዲስ መልክ እየገባ መሆኑን የእርሻ ሚኒስቴር አስታወቀ። መንጋው ባለፈው ዓመት በሰኔ ወር ላይ መግባቱ የታወቀ ቢሆንም ሰሞኑን በአዲስ መልክ የባሌና የጉጂን የቦረና ዞኖችን እንዲሁም በደቡብ ኢትዮጵያ አስተዳደር በቡርጂ 10 ቀበሌዎችና አጎራባች በሆኑ በኮንሶና በአማሮ ዞኖች ውስጥ የተሰራጩ መሆኑን የክልሉ የእርሻና የተፈጥሮ ሀብት ቢሮ አስታውቋል። እስካሁን 4 አውሮፕላኖችን በመጠቀም የመከላከል እርምጃ ቢወሰድም ሙሉ በሙሉ መከላከል ያልተቻለ መሆኑና ወደ ሌሎች ዞኖች ሊዛመት እንደሚችልም ተዘግቷል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል። ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በሚከተሉት አድራሻዎች መጠቀም ይቻላል። በደብዳቤ ፍኖተ ዲሞክራሲ የመልእክት ሳጥን ቁጥር 73337 ዋሽንግተን ዲሲ 20056 USA ሲሆን በኢሜይል efdp
ptu@aol.com.
ከደተኛ ሲወሽክት ይታወቃል። ከሰው ሁሉ ክፉ ከደተኛ ነው ተብሏል። ይሄን ደግሞ በራሳችን ታሪክ ደጋግመን ያረጋግጥነው ነው። ከአጼ ቴዎድሮስ ጀምረን እስከዛሬ የታሪክ አተላ ሆነው የአገርን እመርታ ያደናቀፉት ካህዲዎች ናቸው። ባንዳዎች አይነተኛ ካህዲዎች ነበሩ። ዛሬም ኢትዮጵያ የከዱት ናቸው የህዝብን ትግላፍነው የፈረንጅ አሽከር እንዲሰየምብን የረዱት። ዘረኞች በኢትዮጵያ ላይ ሲናጠጡም ምንኛ ከዳተኞች በለስ እንደቀናቸው ለማወቅ ችለናል። የህዝብነን ያሉትም ሳይውሉ ሳያድሩ የከርሳችን ነን በሚል አገርን ሊቦጭቁ ከተነሱት ጋር ገጥመዋል። በደርግ ጊዜ ባንዳ ምሁር ብለነው የነበረ አንዱ ለምሳሌ ዛሬ የባለመንጫዎች ሎሪ ሆኖ ክህደትን ፈጽሟል። ያንድነት ኃይልነ ሲሉ የነበሩት ዛሬ ጥበትና አስከፊ ዘረኝነት ዋና ሆነዋል። ህዝብ ጮሆ ከወያኔ እስር ቤት ያስከተቀቃቸው ተመልሰው መቀሌ ድረስ ሄደው ለወያኔ ተነጥፈው በፈረደበት አማራ ህዝብ ላይ ጫፋሪ ሆነው ሁሉንም አሳዝነዋል። ዘረኛው ጫማ ስር የተደፉትስ ጠቅላይ ሚኒስትሩን አገኘው ብለው ተዋረዱትስ ለወዲ ዜናዊ እንዳለቀሱት ሁሉ ለሹሙ መዝፈን የጀመሩትስ ክህደት ቆሻሻ ነው። የዘረኞቹ ምርጫ ወደ ነሐሴ ተላለፈ በሚል መጮህ የጀመሩትን ስንሰማ ልናዝንላቸው አቅቶናል። በዶፍ ክረምት የምን ምርጫ ብለው አላዝነዋል። በበጋ ቢሆን እናሸንፍ ነበር ብለው ከወዲሁ ለማይቀረው ሽንፈት ማጠየቂያ ሲያዘጋጁ ነው ማለት ይቻላል። ወይዘሮ ብርቱካን ደግሞ ከካዱ አመታት አልፈዋልና አዲስ ነገር አይደለም። በአሜሪካ ተኩላ በሹሞቹ የተሰየመችናትና በዘርም በሃይማኖትም መስፈርት የነሱናት የምርጫ ቦርድ አላፊ በሹሞቹ ሲሰየም ያኔ ነበር ይሄን ህገወጥ አሰራር መቃወም የነበረባቸው። የኛው በእኛውን አገዛዝ ደግፈው በወንጀል ሳይቀር ሲካፈሉ ከቆዩ በኋላ አሁን ኡታው ማንንም አይስብም። ለነገሩ ባሁን አካሄድ ከሆነ ብዙዎቹ 10000 ፊርማ አምጡ ተብለው ሲወሰንባቸው መገለላቸውን አውቀው ያኔ ነበር ኦ ማለት የነበረባቸው። ከሚመዘገቡት የማይመዘገቡት መብለጣቸው የማይቀር ነው። የወያኔና የዘረኞች ጥምረቶች ናቸው። አንዳንዶቹ መልከጥፉን በስም ይደግፉ እንዲሉ ስማቸውን ቀይረው ተመዝግበው አሸናፊ መሆናቸው ከወዲሁ የተረጋገጠው። ክረምቶነ በጋ የዘረኞች ምርጫ ትላንቶነ በነሐሴ ያው የተጨበረበረና በነሱ አሸናፊነት የሚጠናቀቅ ለመሆኑ ምንም ጥርጥር ሊኖር አይችልም። በህሊና አንጎላችን ላይ እንተኛ ካላልን በስተቀር ሐቁን እናቀዋለን። ተስማምተው ይቀራመቱናል። ኦነጎቹ ስብሰባ ከተገኙት ጥቂት ያልሆኑት በጸረ ህዝብ ወንጀል የተሳተፉና ከሹሞቹ የራቁ ናቸው የተባሉት ነበሩ። በስብሰባው ሶስቱ በደምቢዶሎ አማራ ተማሪዎችን ጠልፈው ያሰቃዩቱ የደፈሩ የገደሉና ያጠፉ ናቸው። በአጣየና ቡራዩም የተካፈሉ ወኪል ተብለው ተገኝተዋል። የባልደራሶችን ስብሰባ በጥባጮችም የስብሰባው ተካፋይ ነበሩ። ሹሙና ጭፍሮቹም አለመገኘታቸው ነው የሚያስገርመው። አንድ ናቸው መሆናቸውንም ከባለመንጫዎችና ከወያኔ ጋር ያበሩት መስከር ሆነዋል። የዘረን በተው ይዘርዝረይ ነው ፖለቲካቸው። በወያኔም ጊዜ አይተናል አሁንም እያየነው ነው። ግልጽ ሆኖ ያለው ሁኔታ ይሆነ ያለ አድርባይ ከሃዲዎች የህዝብን ሰቆቃ አባብሰውታል። ለሽግግር ሂደት በሚል የህዝብን ትግል መልክ ያያዘ ኢትዮጵያዊነትም እየተጠናከረ ሲመጣ መፍትሄው ምርጫ ነው ብለው በረዶ በህዝብ የትግል ስሜትና አቅጣጫ ላይ ቸልሰዋል። ወያኔ ስልጣን እንደያዘም ይህን አይነቱ ዘመቻቸው ተጧጥፎ ነበር። በቅድሚያም ለሹሞቹ ከሰገዱበት ዕለት ጀምሮ አገር ወዳዶችን መዝለፍ ማጥቃትና በዚያውም ለሹሞቹ መታደግ መለያቸው ሆኖ ቆይቷል። በኢህአፓ ላይ አረም አንጃዎችን ሐሰት ሰንቀው አሰማሩ። ያን የታገለ ትውልድ ከናላማው አግቸለቸሉ። ለጭቁኑ አማራ ከሃዲዎችን ኦዴፓ ብለው ሰየሙበት። በዚህ በዚያ ስማይ ጠሪዎች ፈሉ። እነ ጀነራል አሳምነውንና ስንቱን ደግሞ በጠራራ ፀሐይ ገደሉ። ይህ ነው የሚባል የሚቆጠር የፖለቲካ እስረኛ ሳይፈቱ ባፍ ብቻ ሁሉን ለቀቁ። አሁንም ግብረስየሉ ጦፏል። ጥፍር ነቀላው ጨለማ ቤቱ አዲስ አበባ የኢትዮጵያ ናት ያለ ወጣት ሁሉ ታፍሶ እስከዛሬ አልተፈታም። ይግሃድ ሆኖ ያለ ከሃዲዎች ግን ለውጥ የመጣ በማስመሰል ሹሙ ከሄደ ማናለን በሚል በቡከን ቀቢጸ ተስፋ የተሸናከለ የፖለቲካ ተንተና ጭቆናው ዘረኝነቱ ይቀጥልብን ዘንድ ድልዳል አዘጋጅ ሆነው ይገኛሉ። ጭልጥ ቅልጥ ያለ ክህደት። የጣሊያን ጊዜ ባንዳዎች እነ ኃይለ ሥላሴ ጉግሳ ለሶላቶ አድረው አርበኞችን አስጠቅተዋል። የባንዳን ሚና ሹሙ በሚገባ ተጫውቷል። ኢትዮጵያ ሀገሬ ብሎ እያቅራራ ብዙዎቹን ደልድሎ ኢትዮጵያን ማጥፋት ተልእኳችን ነው የሚሉትን እነ ኦነግን ባለመንጫዎችን ጋብዞ አምጥቶ አስተማራብን። ስንትን ህዝብ አስጨረሰው። ዛሬም ድንፋታው በእነዚህ ከሃዲዎች ላይ ሳይሆን ኢትዮጵያ ባሉት ላይ ያተኮረ ነው። ባንዳ ቁጥር 1 ከሃዲ ቁጥር 1 ዘረኛ ቁጥር 1 ራሱ ሹሙ ነው። ልዩ ኃይላቸውን አብዝተው መከላከያ ሚኒስቴርነቱን ይዘው ሌላውን ከፋፍለውና ትጥቅ አስወርደው ቀጥቅጠው ሊገዙ ባቀዱት ውስጥ የከሃዲ አማራዎች በአዴን አዴፓን መሰሎች አሉታዊ ሚና ከፍተኛ ነው። ኢትዮጵያን ያጠቃት ያስጠቃት የራሳችን ጠማሞች ሹሙና ቡድኖቹ ናቸው። አማካሪዎች፣ ቀጥረኞች፣ ኢትዮጵያዊ ተብዮች፣ ወሽካቶች። ዛሬ የሹሙም የዘረኞቹም እቅድ ሆነ ሚና ምስጢር አይደለም። ጠማሞቹንም ሁሉ አውቀናቸዋል። ከሹሙ ጫማ ስር ወድቀው በመርመስመስ ላይ ናቸው። ተዋርደዋል ግን ተቃጥለዋልና መመለሻው ተዘግቶባቸዋል። ዘረኞች ምንኛ ቢያዋርዷቸው ቅሌታቸውን ችለው ይርመጠመጣሉ። እስከወዲያኛው የህዝብን ትግል ሊከፋፍሉ ሊጎዱ ሲራወጡ መታየታቸው አይቀሬ ነው። ስብከታቸውና አካሄዳቸው ግን ተጋልጧል። አዲስ አበባን ማንነቷን ይዘቷን ሊቀይሩ ያዘጋጁት ጥናት ላይ ውይይታቸው ቀጥሏል። የኢትዮጵያን ሰንደቅ ዓላማ በስልት ሊያጠፉ ተያይዘውታል። ለግብጽ እጅ ሰጥተዋል። የአረብ ቅጥረኞች ለስልጣንና መድረክ በቅተዋል። ለኢትዮጵያ ማገር ነው ያሉትን ህዝብ ሊያጠፉ ጀምረዋል። ከፋፍለውታል። ሞሩን ወኔ ሰልበውታል። ነገ እልቂትን ሊያሰፍኑና በግርግር አገር ሊገነጣጥሉና ከኛ ያሉትን ይዘው ላጥሪሉ አሲራዋል። ወያኔም አደየ የሚላትን ይዞ ከመሰሎቹ ጋር ከተቻለ ተለሳልሶ ራሱን የቻለ አገር ሊሆን ያስባል። ለቅዠቱ መሰረት የሌሎችን ለመሬት ዘርፎ ወልቃይት ጠገዴ ጸለምት ራያን ጠቅልሏል። ኢትዮጵያ በራሱ አገር እንዳትቆም ሁሉም ተማምለዋል ብንል ስህተት አይሆንም። ለዚህም ነው አገራድን ትግሉ ጎራውን ማጽዳትና ከሃዲዎችን ባንዳዎችን አንጃዎችን ውግዝ ብሎ መናፍቅ ከሃዲ ሐራም አሳማ ብሎ ማራቅ ማርከስ የሚገባው። በሕዝብም በሃይማኖትም ላይ የመጡ ሐሳዊ ጽንፈኞች ናቸውና በጊዜ እንዲታቀቡ ማድረግም የግድ ይሆናል። አገራችንን አሁንም በትግላችን ማዳን እንችላለን። በጽናትና በህብረት መታገል ያስፈልገናል። ተመሳስለውና ውስጣችን ሆነው የሚቦረቦሩንን ሳንራራ ማስወገድ ቀዳሚ መሆን አለበት። የመንጋውን ጦርነት መዋል እንደማይችል የምናውቀው ነውና መመከቱ መቅደም አለበት። ዛሬም ገዳይና መሪ ለውጣምጭ መንግስት ብሎ ልመና መግባቱ ይበለው የንጅል ያሰኝብናል። ለሀገራችን ለኢትዮጵያ ዘበንቁም እንነሳ አመረንም እንታገልላት እንሞትላት ሌላ መፍትሄ የለም። ድል ለኢትዮጵያ ህዝብ። ጸረ ዘረኛ ትግላችን አቸናፊ ነው። ኢትዮጵያዊነት ይጠንክር።
ወንጀለኛን መሸሸግ ንጹሃንን ማስወቀስ ነው። ለውጥ ሁሉም እንደፈለገው የሚፈነድቅበት ሳይሆን ስራተ ህግን ለመሰርቆም በነጻነት የሚንቀሳቀሱበት አጋጣሚ ማግኘት ማለት ነው። ያለ ፍትህ የታሰሩ መለቀቃቸው፣ ከሀገር ርቀው የተሰደዱ ወደ ሀገራቸው እንዲመለሱ መደረጉ ወያኔ ኢህአዴግንም ሆነ ሌላ የጉት ፖለቲካ ኃይልን ጉሮ ወሸባዬ የሚያስተኛ አይደለም። ድሉ የህዝብ ትግል ያመጣው ነው። በተለይም የገበሬውና የወጣቱ ወነዝም ሆነ የጀዋር ቡድን ኢትዮጵያን ለማፈራረስ የቆሙ መሆናቸውን ከሚገባው በላይ አሳይተውናል። ህዝብን በጠላትነት ፈርጆ መንቀሳቀሱ የሚቻል እንዳልሆነ ሲገነዘቡም እኛም ኢትዮጵያዊነን በሚል ለማጭበርበር ፈቀዱ። አማርኛ ቋንቋ የወራሪዎች ቋንቋ ነው እያሉ እንዳላዘኑና በዚህም ፍረጃቸው አማርኛ የሚናገረውን ኢትዮጵያዊ ኦሮሞ ሁሉ ሲሳደቡና ሲገላመጡ ኖረው ነበር። የሽሮ ትክትክ እንጀራ ሲመጣ ነው እንዲሉ ኢትዮጵያዊ ኦሮሞ ጥስ ሲያሲዛቸው ህዝቡን መለያየት የማይቻል ሲሆንባቸው ትኩስ የአማርኛ ቋንቋ አፍቃሪና የአማራ ወዳጅ ለመንፈስ ደፋ ቀና ሲሉ ተስተውለዋል። ሁሉም ግን ልባዊ አይደለም። የአብይና የለማ የሀገር ፍቅር ተጠጅተው ያዳቆናቸውን የዘር ሰይጣን እንዲያቀፋቸው ለመለማመን ዳግም ህዝብን መስዋዕት በማድረግ ስራቸውን ጀምረዋል። ለዚህ ነው ወንጀለኛን መሸሸግ ንጹሃንን ማስወቀስ የሚሆነው። የመለስ ዜናዊ የክልል ፖሊሲ ደግፎ በሽግግር ስርዓታቸው ላይ ጋሻ ጃግሬ የነበረው ኦነግ በሐረርና በአርሲ የተለያዩ ስፍራዎች በአማራው ላይ ያደረሰውን ዘግናኝ ጭፍጨፋ ያለ ይቅርታ የሚያጸደው አይሆንም። ያ ሳያበቃ ዳግም እልቂት መፈጸም ሰላምን በመፈለግ አይደለም። ወንጀለኞች እንደ ልብ እንዲንቀሳቀሱ ተፈቅዶ ለአንድነት የቆመው ኢህአፓ ሀገር እንዳይገባ መከልከሉ ሁኔታውን ግልጽ ያደርገዋል። ከድርጅቱ የተባረሩ ሰዎችን ከያመድ ማፈሻው እያስተላለፉ በኢሃፋስም ይኸው አለ አይደለም ወይ ብሎ ህዝብን ለማደናገር መሞከሩ ማንን ሊያታልል ይችላል ተብሎ ለነገሩ ኢሃፋ መለጠፍም ማጎብደድም ባህሉ አይደለምና ህዝብ ሊደናገር አይችልም። የምር ተቋሹን እኛ ስናውቀው ዝናር በቅፌ ማንደባለቀው ተብሏል ጥንትም። ኢሃፋ የግል ጥያቄ ሳይሆን ጥያቄው የህዝብ በመሆኑ መሞዳሞድ አይችልም። ጥያቄው አንድ ማንንም ያላገለገለ የሽግግር ጉባኤ ይደረግ የሚል ነው። የይቅርታ ቀን ተወስኖ ይቅርታው በመሪዎች መካከል ሳይሆን በገዳዮችና በተገደዴ ቤተሰቦች መካከል እንዲሆን ካሳ ለሚያስፈልገውም ካሳ መስጠት በአጠቃላይ ህዝቡ የተካፈለበት የምህረትና የይቅርታ ቀን እንዲሆን ማድረግ የሚል ነው። በኤርትራና በኢትዮጵያ መካከልም ያለው እርቅ በዚሁ አይነት በህዝቦች መካከል እንጂ በመሪዎች ብቻ የሚፈጸም መሆን አይገባውም። ሁለተኛ እስካሁን ድረስ በስልጣን ብልግና የህዝብ ሀብት ሲዘርፉ የቆዩ ባለስልጣኖችን በሆነ መንገድ በክብር ከኢህአዴግ ማዕከላዊ ኮሚቴ አባልነታቸው ማስተናበት አግባብ የሌለውና ህጋዊ ባለመሆኑ በባከነው የህዝብ ሀብት ከተጠያቂነት ለመውጣት የሚችሉበትን ሁኔታ በህጋዊ መንገድ ማመቻቸት አለበለዚያ ንጹሃኑን ከወንጀለኛው ደባርቆ ህግ እንዲመለከት ማድረግ ነው። ሶስት ያልተጠና መደመር በለውጥ ስምሎና ተገዝቶ በህዝብ መሃል ገብቶ ጉዳት ማድረስ መቻሉን የኢንጂነር ሰመኘው በቀለም ግድያ የሰኔ 16ቱን የህዝብ ጉዳት የጅጅጋ የቡራዩን መስተናቀሎችና ግድያ መመልከቱ በቂ ነው። አራት ኢትዮጵያን ስሟን ለውጠን የጎጦች ሀገር እናደርጋታለን በሚሉና ታሪክና ባህሏን እንዲያዘች ሆና መሻሻል እንድታደርግ እናደርጋለን በሚሉ መሃል ለሚፈጠረው አለመግባባት መፍትሄው በጠረጴዛ ዙሪያ በሚደረግ ውይይት መሆኑ የሽግግር መንግስቱን አስፈላጊነት ያሳያል። እንደዚህ አይነቶቹ የሚያናቁሩ ሐሳቦች በአንድ ወገን ወሳኝነት የሚጠናቀቅ አይሆንም። ንክክሩ የሚፈይደው የሽግግር ሁኔታን በመፍጠር ለመግባባት መጣር ነው። በርካታ ተሞክሮ ያላቸው የፖለቲካ ሰዎች ተቀምጠው ያላቸውን ብስለት የሚያሳዩበትና አልፎም በህዝብ ተሳትፎ የሀገሪቱ ችግር ለአንዴም ለመጨረሻም ጊዜ በህዝባዊ ውሳኔ የሚጠናቀቅበትን ሁኔታ ለማመቻቸት የሚሰራ ነው። የኢትዮጵያ ህዝብ በውሃ ቅዳ ውሃ መልስ ፖለቲካ ተሰላችቷል። የሚፈልገው ሰላም ነው። ስለዚህም ነው የኢሃዴግን የዘር ፖለቲካ የማይፈልገው። የዘር ፖለቲካ ለኢትዮጵያ አይሰራም የሚለው ለዚህ ነው። ይህ የህዝብ ፍላጎት መከረር ይኖርበታል። የአዲስ አበባ ወጣቶች አንድነት ብለው በመሰለፋቸውና ሰንደቅ ዓላማን በመያዛቸው ወሮ በላ ሊባሉ አይገባም። ከሺሻና ጫት ቤት ተበሰብናቸው የሚለው ተራ አባባል ኢንጂነር ስመኘው ራሱን ገደለ ከሚለው ሜሎ ድራማ ተለይቶ የሚታይ አይደለም። ለአጼ ኃይለ ሥላሴ እልልታውን ያቀለጠ ትውልድ ሀገሩን ለዘላቂ ሰላም አልዳረጋትም። ለመንግስቱ ጉሮሮ እስኪደርቅ የጮኸው ትውልድ ሀገሩን ከዚህ አይነቱ አስከፊ ትርምስ አላዳናትም። በመለስ ዜናዊ ብልህነት ሲመጻደቅ የነበረው ትውልድ ራሱንም ከስደት ሀገሩንም ከችግር አላወጣትም። አሁንም አብይ ነብያችን ነው የሚለው ትውልድ ካለፉት ተምሮ ድጋፍን ፖለቲካዊ እንጂ አምልኮዊ ማድረስ አይኖርበትም። ዋናው የሀገራችንና የህዝባችን መከራ ለዘለቄታው እንዲቀር ወሳኝ ትውልድ ከመሆኑ ላይ ነው። የህዝብን ጥያቄ ወደኋላ ያደረጉ በራሳቸው መንገድ የተጓዙ መንግስታት ሁሉ ሲወድቁና ሲዝረፈረኩ ተስተውለዋል። ይህ የህዝብ ድምጽ ያለመደማመጥ ያመጣው ነው። ኢሃፓ ምንጊዜም ከህዝብ ጋር በመሆኑ ድምጹን ያከብራል። ህዝብ ኢሃፓን የሚያውቀው ከገዢዎች ሲሞዳሞድ ሳይሆን ለህዝብ መብት ሲዋደቅ በመሆኑ በስሙ ለማጭበርበር የሚፈልጉትን ሁሉ ህዝብ በስራቸው ይለያቸዋልና ችግር የለውም። ስለዚህ አሁንም መፈክራችን የህዝብ ድምጽ ይሰማ፣ መሬት ላራሹ ይሁን፣ በእኩልነት ላይ የተመሰረተ ዲሞክራሲ አሁኑኑ፣ ህዝባዊ የሆነ መንግስት በምርጫ የሽግግር መንግስት ይመስረት፣ የአንድ ሰው ፈላጭ ቆራጭነት ፈለግ መከተል ያብቃ የሚል ነው። ህዝብ ያሸንፋል። ኢትዮጵያ ለዘላለም ትኖር።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ሰላሳ ስድስት ቁጥር ሁለት የመታገል ግዳጅ አይዘሉት አማራጭ የነብርን ጭራ አይዙ ከያዙ አይለቁ እንደተባለው ሁሉ ትግልን ከጀመሩ ከግቡ ሳያደርሱ መተው የሚገባ አይሆንም። እሳት እንጨት ካልነፈጉት የሚጠፋ አይደለምና ትግልን ለማስጀመር ለመነሳሳት ምክንያት የሆኑት እስካልጠፉ ወይም እስካልተቀየሩ ድረስ ትግል መቀጠል ያለበት ተልእኮና ግዳጅ ይሆናል። ትግል በተለይም አረመኔና ኢሰብአዊ የሆኑ አገዛዞችንና ገዢዎችን ለማስወገድ የተደረገ ትግል መራራ ነው። ከባድ መስዋዕትነትን ይጠይቃል። አንዳንዶች ስብሰባ ጠርተው ንግግር ማድረግና ከገዢዎች ጋር መደራደርና መነታረግን ትግል አስመስለው ሊያቀርቡ ቢጥሩም ወይም ሰላም በሰፈነባቸው አገሮች ሊካሄድ እንደሚችለው እንብዛም ጣጣና መከራን እንደማያስከትል አድርገው ቢገምቱትም እንደ ኢትዮጵያ ባሉ አገራት የሚካሄድ ህዝባዊ ትግል የታጋዮችን ደምና ስቃይ ጠያቂ መሆኑን ደጋግመን ያየነው ነው። በሀገራችን ታሪክ አሰቃቂ ቦታ የያዘው ጸረ ኢህአፓ ቀይ ሽብር የቅርብ ተመክሮና ምሳሌ ነው። ጨቋኝና ጸረ ዴሞክራሲ አገዛዞች ለተቃውሞ ሁሌም መልሳቸው ግድያና አፈና ነውና ትግል መራራ ሆኖ መገኘቱና መካሄዱ ሊወገድ የሚችል አይደለም።
በመሆኑም ተገልብሎ የሚነሳ ይሄንን ተረድቶና መከፈል ያለበትን መስዋዕትነት ለመክፈል ዝግጁ ሆኖ መገኘት አለባት። ያባ ተገልብሎ ሲነሳ ይሄንን ተገንዝቦ ነበርና ምንም እንኳን እንደሚጠበቀው ሁሉም በጀመረበት ቆራጥነት ፈንቶ ባይከተልም እነሆ እስከዛሬ ሲመሰረት ያነሳውን ሰንደቅ እያውለበለበና ቃል ኪዳኑንም አክብሮ ቀጥሏል። የትግልን መራራነት የሚያቆሉ ምክንያት በሌለበት መከራና ስቃይ ወልፎኖበት ትግል የሚል ጤናማ ሰው እንደሌለ ያውቃል። ላያሌ አመታት ትግል በጽናት መካሄዱን ከጥፋትና አጥያት ሊፈርጁ የሚፈልጉ ክፍሎች ቢኖሩም ትግሉ ለረጅም አመታት እየቀጠለ ያለው የተነሱት ጥያቄዎች ባለመመለሳቸውና ጭቆናውም ባለመወገዱ ነው። ከአጼው ጊዜ ጀምሮ ምላሽ ያላገኘው መሰረታዊ የህዝብ ጥያቄ ዴሞክራሲን ይመለከታል። ይህ ዲሞክራሲያዊ ስርዓቶች እንዲጠፉ የተደረገው ትግል ገና ድልን አልተቀዳጀም። የአጼውን ስርዓት የተካው ወታደራዊ አገዛዝ የዋሰ አፋኝና አረመኔ ነበር። ይህም ሲወገድ ስልጣን የያዘው ደግሞ ይህ ዲሞክራሲያዊ ከመሆኑ በላይ ሀገርን እንደ ሀገር ሊያጠፋ የተነሳ ዘረኛ ቡድን ነው። ዲሞክራሲ ደብዝዛ ገጽታውን በአገራችን ባለመታየቱ ለዲሞክራሲ የተካሄደው ረጅም ትግል ቀጣይ ሆኖ ይገኛል። ከዚህ አጠቃላይ ነጥብ ተነስተን ወደ ዝርዝሩ ስንገባ 85 ከመቶ በላይ ህዝባችን በቀጥታ የሚመለከተውና ለሀገሪቱ እድገት ዋስትና ሊሆን የሚችለው የመሬት ጥያቄ ተገቢውን ምላሽ አላገኘም። መሬት ላራሹ ዛሬም ወቅታዊና አንገብጋቢ የትግል መፈክር ሆኖ ይገኛል። ዛሬ አሁን በስልጣን ላይ ያለው ቡድን ይባስ ብሎ የሀገርን መሬት ለባዕዳን እየሸጠና አሳልፎም የናንተ ነው ብሎ ቆርሶ እየሰጠ መሆኑ ደግሞ የሚታይ ነው። ምን ቢያርሱ ድንበርን አያፋልሱ እውነትም ተረት ሆኗል። ስለዚህም ችግሩ ተባብሷል፣ ይበልጥ ተባላሽቷል እንጂ ምላሽ አላገኘም። ዋናና የብዙሃኑ ጥያቄ የሆነው የህዝብ እኩልነትም እንኳ ምላሽ ሊያገኝ ባስከፊና የአገርን ህልውና በሚፈታተን ደረጃ ተይዟል። ኢትዮጵያን መበታተን መርሃ ግብሬ ነው ብሎ የተነሳው ወያኔ ስልጣን ከመጣ በኋላም ለጭቆኖቹ ቆም ያለው በሚል መመጻደቅ የመገንጠል አንቀጽን ህገ መንግስት በሚለው በራሱ ህገ ወያኔው ቢያፈርስም ብሔረሰብን መሰረት ያደረገ ፌዴራላዊ ስርዓት አሰፈንኩ ቢልም በመሰረቱ ጭቆናን ቀጥሎ መብትን ነፍጎና ረግጦ የራሱን ጎጠኛ የበላይነት በህዝብ ላይ ጭኖ ጠላት የሚላቸውን ብሔረሰቦችን እያጠቃ መሆኑ ተረጋግጧል። መድበለ ፓርቲም አለ ተብሎ ሲለፈፍ ከርሞ ሐቁ ይፋ ይውጣ በሚል እነሆ ያንድ ድርጅት የበላይነት ወይም አገዛዝ ይፋ ሆኗል። ሲሳይ ያለቀበት አንበጣ በድንጋይ ላይ ያርፋል እንደሚባለው የኢትዮጵያ ህዝብ እየታገለና ደሙን እያፈሰሰ በተደጋጋሚ ግን ድልና ሲሳይን እየተነጠቀ መቀጠል የግድ ሆኖበታል። ሊሆን አይችልም፣ የባሰ ሊመጣ አይችልም እየተባለ ግን የባሰው እየመጣና መብት ረገጣው መረን እየለቀቀና እየተባባሰ የአገር ሉዓላዊነት ይበልጥ እየተደፈረ ህግና ፍትህ እየተቀበሩ ግፉ ሞልቶ ተርፎ እየፈሰሰ ሲሄድ ማየት ዜጎች ተገደዋል። ታዲያ የመከራው በረዶ ሳይሟሟ የጭቆናው ጨለማ ጠፍቶ በብሩህ የዴሞክራሲ ቀን ሳይተካ እንዴት ትግልን ማቆም ይታሰባል? አመት በአመት ቢተካና ዘመን ቢለዋወጥ የአገራችን የመከራ እውነታ አልተቀየረም። ሳይታገሉ ጣይ ሳይዋጉ ገዳይ መሆን አሁንም የሚቻል አይደለም። ትግል መቀጠሉ የግድ ነው። የግዴታ ግን የሁሉም ሊሆን አይተበቅም። ግዴታውን ሊቀበሉ የሚችሉት አገራቸውንና የተሰቃየ ያለው ወገናቸውን ከራሳቸው አብልጠው ሊያፈቅሩ የሚችሉት ብቻ ናቸው። ጀግንነትና ድፍረት ደግሞ የዚህ አይነቱ ፍቅር ውጤት ናቸው። አለበለዚያ ራስ ወዳድነት ይሰፍንና ይህም አቅፎና አብሮ የሚያመጣውን ፈሪነት ያነግሳል። ፍርሃት ሲሰፍን ደግሞ ዘፈኑ የትግል ሳይሆን የእጅ መስጠትና የፈሪ ለእናቱ መሆኑ አይቀርም። ወዳደርነት ይገናል፣ አገርና ሕዝብም ጉዳትን በከባዱ መቀበል ይገደዳሉ። በመሆኑም ጸንቶ መታገልን የሚያክቸለችሉና ከትግል መራቅን ብልህነት ወይም ብልጥነት አድርገው የሚወስዱ የተሳሳቱ ናቸው። ለሀገር ደግሞ ዜጋ የሚታገለው በኮንትራት ለተወሰነ ጊዜና ዓመታት ብቻ ሊሆን ባለመቻሉ ኢትዮጵያ በቃት ይህን ያህል አመት ታግለንላታል፣ ቋንቋ ትርጉም የለሽ ነው፣ ግዳጅን መተውና ቃል ኪዳንንም ማፍረስ ነው። የመለስ አገዛዝ ልጡ የተራሰ መቃብሩ የተማሰ ነው። ቁልቁል ወደ ውድቀቱ ጉዞን ጀምሯል ሲባል ውድቀቱን ትላንት ያርገው የሚለው ህዝብ የዚህ አርመኔ 19 አመት መቆየት የሚያቃጥለው በመሆኑ ማመን ሊያዳግተው ይችላል። በተለይም ለትግል አለሁ የሚለው ክፍል በስቶ አለመታየቱና እንደ ቀድሞ ሳይሆን ዛሬ በርካታ ምሁራን ሊያውቁ ሲገባቸው ኢትዮጵያዊነትን ትተው ወደ ጠባብነት መውረዳቸው፣ ተመሳስሎ መኖርና በእምብርክክ መታገል ብልህነት ብለው ከወሳኝ ትግል ሲርቁ፣ ትግልን እንመራለን ያሉት እንኳ ሊመሩ ህልውናቸውን ጠብቀው ለመቆም ሲያቅታቸው ሲያይ ሰፊው ህዝብ ቀቢጸ ተስፋ ሊያውቀው ቢነሳ የሚፈረድበት አይሆንም። ግን ጨለማው ሲበረታ ኮከቦች ይታያሉ እንደሚባለው ከደይኑ ባሻገር ተስፋ ሰጪ ክስተቶችን ማየትም መቻሉን ማወቅ ያስፈልጋል። ሆድ አምላኮችና ራስ ወዳዶች በመድረኩ ጫጫታ ቢያበዙም ሐቀኛ ሀገር ወዳዶች አሁንም በርክተው አሉ። ከሃዲና ጎጠኛ ምሁራን የፈሉትን ያህል የተጀመረውን ትግል እንቀጥላለን። ኢትዮጵያን አንክድም፣ ለሆዳችን አድረን ለወያኔ ሰግደን አንዋረድም የሚሉ በርካታ ከምሁሮች አሁንም አሉ። የትግል መሰረት የሆነው የኢትዮጵያ ሕዝብ ደግሞ አሁንም ያው ኢትዮጵያዊ፣ ያው ለውጥ ፈላጊ፣ ያው አታጋይ ካገኘ ታጋይ ሕዝብ ነው። ስለዚህም ድልን ነገ እንደምንቀዳጅ እምነታችን ጽኑ ሆኖ በቆራጥነት ትግላችንን መቀጠል ይኖርብናል። የመለስ አገዛዝ ጎኑ እየሳሳ መጥቷል። አሌ ብሎ የሚያሰማው ጩኸት የዚህን አቅነት ገላጭ ነው። ጭምብሉን አውልቆ የአንድ ገዢ ፓርቲ ስርዓትን ማስፈኑ ጥንካሬ ሳይሆን የድካሙ ምልክት ነው። የራሱ ሙስና ዝቅጠትና ክፍፍል ለውድቀቱ እያዘጋጀው ነው። ይህ ሐቅ ሆኖ ሳለ ውድቀቱ አለመፋጠኑ የሕዝብ ድርጅታዊ ይዞታ ገና በመሆኑ ነው ማለት ሐቅን መናገር ነው። ሞት ይዞ ይሞታል ነውና ከሕዝብ ጎራ ተመሳስለው የገቡ የወያኔ ሰርጎ ገቦች ትግሉን ጎድተውታል። በአገራችን ጉዳይ ጣልቃ የሚገቡ ባዕዳንም የሕዝብን ትግል አጥቅተዋል። አስመሳይ ሐዋርያዎችንም ማመን አዳግሟል። ከሁሉም በላይ ግን ጠላትና ወዳጅን በቅጡ መለየት ማቃቱ፣ ውዥንብርን መስፈኑ ለወያኔ አገዛዝ ጠቅሞታል። የመለስ አገዛዝ የኢትዮጵያና የሕዝቧ ጠላት ሆኖ ሳለ እንደ ወዳጅ ታይቶ ለድርድርና ለእርቅ ሲጋበዝ፣ በሁለገብ ትግል ሊወገድ ሲገባው፣ ሰላማዊ ትግል ግን በገቢር ትግል ለምኔ በሆነ አቋም ሲያዝ ወዘተ አልፎም ይህን አረመኔ ቡድን ጠላት ነው ብለው በተነሱትና ሕዝብን ሊያስተባብሩ በጣሩት ላይ ሲዘመትና ትግል ሲደናቀፍ 19 ዓመታት አልፈዋል። ይህን ሁኔታ በመሸፋፈን ሕዝብ ለትግል አልተዘጋጀም፣ ወጣቱ ከፖለቲካ ርቋል፣ ስደት እንጂ ትግል ፈላጊ ትውልድ የለም በሚሉ ሰበቦች ማጠየቂያ ፍለጋውም ስህተት መሆኑን ቢያንስ ወያኔ ሲገባና ከዚያም ወዲህ ለምሳሌ በ1997 ዓመተ ምህረት አታጋይ ባገኘበት የተሰዋው ወጣት አሳይቷል። ብዙዋኑ ወጣት ስደትንም ያገኘና የሚፈልግ አለመሆኑም የሚታወቅ ነው። ድርጅቶች የሚጠበቅባቸውን ግዳጅ ሊወጡ ያልቻሉት ይመራሉ ሲባሉ የመደናገርና ክፍፍል ነጠብራቅ የሆኑት አለመክንያት አይደለም። እይታቸውና ርዕዮታቸው የጠራ ባለመሆኑ ነው። ከሁሉም በፊት ድርጅታዊ ይዘታቸውም ጠንካራ ካለመሆኑም ነው። የተዛባና ያልተመጣጠነ ግንዛቤና አቅም በመስፋኑ ህብረት ሲሞከር ሳይውል ሳያድር የዘይትና ውሃ ቅልቅል መሆኑ ተደጋግሞ ታይቷል። ለአመታት ትግሉን የቀጠሉትንም በግትርነትና በጀመሩበት አቋም ሙጭጭ ብሎ በመቆየት የሚከሱት ክፍሎች ደግሞ ያልተገነዘቡት ማንም ድርጅት ቢሆን ዳለው ክረምት ድልድይ ሲሰራ ወይም የዳሸን ተራራን ብርድ በስስካኔ ተራ ሊጋፈስ ሲሞክር የሚታይ አይደለም። በጽናት ትግሉን በመቀጠላቸው አቋማቸው አልተቀየረም ብለው ለምሳሌ ያባን የሚያወግዙት ክፍሎች አንድም የተደረጉትን የመርህ ግብር መሻሻሎች የማያውቁ ከመሆናቸው ሌላ በዋናው ግን ለምን ጸንታችሁ ታገላችሁ ክስ መሆኑ የሚካድ አይደለም። መሰረታዊ የህዝብ ጥያቄዎች ዛሬም ምላሽ ባለማግኘታቸው ጥያቄዎቹ ዛሬም ሲነሱ ይዘታቸው ከቶም ሊቀየር የሚችል አይደለም። መሬት ላራሹ መብት ለብዙሃኑ ሉዓላዊነት ለኢትዮጵያ ዴሞክራሲ ለህዝብ ወዘተ ተብሎ ትግሉ ሲቀጥል ይህን ትግል ማንቋሸሽና ማጣጣል አይገባም። ይህ ደግሞ ግባችንና ዓላማችን ምንድነው ከዚያስ መድረሻውስ መንገድ የሚሉ ጥያቄዎችን ያስነሳል። ኢትዮጵያንና አልፎም ዓለምን በአዲስ ቀኝ ገዥነት የሚረግጡና የሚበዘብዛሉና እነዚህን ማውገዙም የግድ ይሆናል። ያባ የሀገራችንን ተጨባጭ ሁኔታ እና የህዝብን ፍላጎት በማጤን በ1976 ዓመተ ምህረትም ሆነ ከዚያ በኋላ በመራ ግብር ደረጃ አስፈላጊ ያላቸው ለውጦች ያደረገ ሲሆን ተመሪ ርዕዮትም አንጻር ሶሻል ወይም ህብረተሰባዊ ዴሞክራሲን ይዘቴ ብሎ ይገልጻል። ካለም አመታት አልፈዋል። ይህ ባዶ ቃል ሳይሆን በይዘቱ ዴሞክራሲ ለሰፊው ህዝብ አለገደም የብዝበዛ ስርዓትን መጻረር ሉዓላዊነትን ማስከበር በተጨባጭ ደግሞ አርሶ አደሩን የመሬት ባለቤት ማድረግ ሰርቶ አደሩን መብት ማጎናጸፍ የሀገር አንድነትን በእኩልነት ማስፈን ዙሪያ ማረጋገጥ የሚሉትን ያቀፈ ነው። ይህም ማንኛውም የሀገሪቱ ዜጋ በዴሞክራሲያዊ ስርዓት ውስጥ መብቱ ተከብሮ የሚኖርበትን ኢትዮጵያን ማለቱ እንጂ ያንደኛው አምባገነንነት በሌላው ላይ የሚጫንበት የሚነግስበት ማለቱ እንዳልሆነም ግልጽ ሊሆን ይገባል። ስለዚህም ያው ቢሆንም ቢመስልም አዲስ መሆኑ ደግሞ ግልጽ ሊሆን የሚገባው ነው። የህዝብ መሰረታዊ ጥያቄዎች ምላሽ አልባ በመሆናቸው በጽናትና ሳይሸራረፉ መቅረባቸው ያው ያንኑ መቀጠል ቢመስልም ቢሆንስ ማች ስህተት ሆኖ ተብሎ ግን አዲስ ሁኔታና ክስተትን መቋቋም ያለበት ነውና ይዘቱና መፍትሄውም በዚያው መልክ የተለየ ይሆናል። ሶስት ጨቋኝ ስርዓቶች መጥተውብናል ቢባልም እያንዳንዳቸው የየራሳቸው ጠባይና ይዘት አላቸው። ትኩረታችንን የሚስበው የዛሬው ነውና የወረሳቸውን ችግሮች አባብሶ ቢቀጥልም የራሱን ልዩ ልዩ ችግሮች ቀፍቅፎ የህዝብና የሀገርን መከራ አበርክቷል። በዘረኝነት ወይም ጎጠኝነት ወይም በብሔረሰብ ልዩነትና ጭቆና ላይ የተመሰረተ የፖለቲካ ስርዓት በይፋ አስፍኗል። ይህ በዚህ አይነት ይዘቱና መልኩ በኢትዮጵያ የመጀመሪያው ነው ቢባል ትክክል ነው። እንዳለፉት ስርዓቶች ሁሉ ያስተዋደሩን የመሬቱ ባለቤትነት ቢጻረርም ከሌሎቹ በተለየ ደረጃ ደግሞ የሀገርን መሬት ለሱዳን አስረክቧል። የሀገርን መሬት በርካሽ ለባዕዳን ሰጥቶ አስተዋደሩን አፈናቅሏል። ያገሪቱን የተለያዩ የኢኮኖሚ ዘርፎች ማለትም የባንክ የኢንዱስትሪ የጅምላና የቸርቻሮ ወዘተ ባንድ ድርጅት የወያኔ ባለቤትነት ስር እያስኬደ ይገኛል። ባንድ ብሔረሰብ የበላይነት ላይ የተመሰረተ አገዛዝም በመሆኑ ለትግሉ ሌላ ውስብስብ ይዘትን ሰጥቷል። በመዕራቡ ኃይል የሚደገፍና ከሀገር የቅርብና የሩቅ ጠላቶችም ጋር የወገነ በመሆኑ ለተጻራሪዎቹ ማለትም ለትግሉ በቀላሉ የማይታለፍ ጋሬጣን ዘርግቷል። በብሔረሰብ ደረጃ ድርጅቶች የበዙ ከመሆኑም ሌላ የህዝብን የጋራ እንቅስቃሴ የሚያደናቅፉ ሆነው አንድም ካገዛዙ ጎን ሲሰለፉ በሌላ በኩል ደግሞ ኢትዮጵያዊነታቸውን ክደው በጋራው ትግል የማይታቀፉ ሆነዋል። ይህንንና ሌሎችንም ወያኔያዊ ክስተቶችን በማጤን ዛሬ ዋናው የሀገር ማዳንና የዲሞክራሲ ትግል የሚጠይቀውን ትግል በስልትና በቆራጥነት ማካሄድ ያስፈልጋል ማለት ነው። ያባ ለሰፊው ህብረተሰብ የሚበጅ ዲሞክራሲን ለማስፈል በሚል ሲታገል ሁኔታዎችን አጥኖና ዛሬም ቢሆን ግን ከትግል ውጪ መፍትሄ አለመኖሩን አምኖና ተቀብሎ ነው። ሀገርን ለማዳንና የህዝብን ጥቅም ለማስጠበቅ ከትግል ውጪ ሌላ መፍትሄ የለም። በጥገና እርምጃዎች መረባረቡ ህሊናን ቅቤ ለመቀባት ለግለሰቦች ይረዳ እንደሆነ እንጂ የሀገርን መሰረታዊና ከባድ ችግር ከቶም የሚቀርፍ አይሆንም። በወያኔ ስርዓት ውስጥ የሚወሰዱ የጥገና እርምጃዎች ውጤታቸው ኢምንት ነው። ዋናው ግዳጅ ኢትዮጵያን የሚጎዳውን ስርዓት ማፈራረስና አገዛዙንም ማስወገድ ነው። ስለዚህም ዋናው ትግል ይህን ግዳጅ ሊወጣ የተነሳ እንጂ በአገዛዙ ስር ግብረሰናይ መሰል እንቅስቃሴ ማድረግ ያውም ይህም ከተቻለ ሊሆን አይገባም። ከህገወጡ ስርዓት ጋር ተቃቅፈውና በሙስና ከበከተው አገዛዝ ጋር በቀጥታም ሆነ በተጨባጭ ተባብረው የጠቅሙ ወይም የፈረፋሪው ተቋዳሽ የሆኑት የሚሰብኩት የቀስ በቀስ ለውጥ ወይም ተቻችሎ መኖር ወይም ማንንም አንደግፍም ማንንም አንቃወምም የሚል ልፈፋ ለሀገር ጎጂ ነው። ኢትዮጵያ ዛሬ በምትገኝበት ቀውጢ ጊዜ ምላሹ ወያኔንም አንደግፍ ሌላውንም አንደግፍ የሚል ሳይሆን ሀገርን ለማዳን በትግሉ እንሰማራለን የሚል መሆን አለበት። ሀገር ልትጠፋ ስታጣጥር ሰበቦች ደርድሮ በዝምታ ማየቱና የራስን ኑሮ ማደላደልና መግፋቱ ነገ በታሪክ የሚያስጠይቅ ጥፋት ነው። ለዚህም ነው ኢህአፓ አሁንም ቢሆን ለመራራው ትግል አብረን እንነሳ ብሎ ጥሪ የሚያቀርበው። ትግል የግድ በመሆኑ ለሀገርና ለህዝብ ሲባል የፈሰሰው የብዙ ሺህ ዜጎች ደም የጻፈው ታሪክና ተመክሮ የህዝብ ቅርስ ነው። ለቀጣዩ ትግል መሳሪያ ነው። ለዚህም ነው እንዳይን ብሌናችን ልንንከባከበውና ከታሪክ በራጆችም ጥቃት ልንጠብቀው የሚገባው። የሰማዕትን ታሪክ መንከባከቡ ለትግል መቀጠላችን አስፈላጊ ነው። አዲሱን ትውልድ ለማስተማርና ለሀገር መሞት ህይወትና ዳግም ትንሣኤ መሆኑን ለማስረዳትም ይጠቅማል። ከዛሬው ትውልድና ህዝብ ፊት ተደቅኖ ያለው አብይ ጉዳይ የህዝብን ያልተከበሩ መሰረታዊ ጥያቄዎችን ማስከበርን ይመለከታል። ይህን እውን ለማድረግ ህልውናዋ በወያኔ የተጠቃውን አገራችንን ለማዳን መረባረብ የማይታለፍ ግዳጅ ይሆናል። ለሀገርና ለህዝብ ሲባል የፈሰሰው የብዙ ሺህ ዜጎች ደም የጻፈው ታሪክና ተመክሮ የህዝብ ቅርስ ነው። ለቀጣዩ ትግል መሳሪያ ነው። ለዚህም ነው እንዳይን ብሌናችን ልንከባከበውና ከታሪክ በራጆችም ጥቃት ልንጠብቀው የሚገባው። የሰማዕትን ታሪክ መንከባከቡ ለትግል መቀጠላችን አስፈላጊ ነው። አዲሱን ትውልድ ለማስተማርና ለሀገር መሞት ህይወትና ዳግም ትንሣኤ መሆኑን ለማስረዳትም ይጠቅማል። ዛሬው ትውልድና ህዝብ ፍት ተደቀኑ ያለው አብይ ጉዳይ የህዝብን ያልተከበሩ መሰረታዊ ጥያቄዎችን ማስከበርን ይመለከታል። ይህን አሁን ለማድረግ ለውና በወያኔ ተጠቃውን አገራችንን ለማዳን መረባረብም የማይታለፍ ግዳጅ ይሆናል። ለሀገርና ለዲሞክራሲ መታገል የማይነጣጠሉ ናቸው። ድሉን በተደጋጋሚ የተቀማ ህዝብ የዲሞክራሲን ጉዳይ ለሌላ ጊዜ ተወው የሚልን ማዘናጋ ያዳምጥ አይገባውም። በአንጻሩ ደግሞ መብታቸውን አስከብረው እንዳሉ ህዝቦች በመለስተኛ ጉዳዮች ሁሉ ሊነታረክና ጊዜ ሊያጠፋ የሚፈቅድለት ሁኔታ የለም። ያባ ይህን ሁሉ ተረድቶ ትግሉን ቀጥሏል። ትግሉም ይቀጥል ይላል። ጥሪው የኢትዮጵያ እንጂ የድርጅት አይደለም። ጆሮ ያለው ይስማ።
ከሞላ ፋሽልፎ ያጎየበስነ ዛሬ ለቆጠኞ እንበረከከ የለፋን ፈራ እንደው ከዛነ ዘበረን አትመረክ
ግንባር ከናታየው ሉአላዊ ነጽ ፍቅር ያስከው ያገልግል መላሽ ይሃፋው ነጽው የሕዝብ ተፋነ
ግንባር ከናታየው
ከለነት የወላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን
ግንባር ከናታየው